የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ ሐሙስ ታህሳስ 9 2012 ዓ.ም ነው። ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
በጄኔቫ ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት ለሚገኙ ስደተኞች የገንዘብና የተለያዩ ድጋፎች ለማድረግ ቃል ተገብቷል። ብዙ ተሳታፊዎች ነበሩ።
በዚህ ፎረም የታየው ማንም የማይመለከተው የስደተኞች ራሳቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ እና የቀረ የለም። ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ነው የሰማችኋቸው። አብረውን ያመሻሉ።
በሌላ ዘገባ ደግሞ የጥላቻና የሐሰት ንግግር ረቂቅ አዋጅ ላይ የተለያዩ ባለድርሻ አካላት ውይይት አድርገዋል።
አንዳንድ ጊዜ ተቃውሞን ከጥላቻ ንግግር ጋር የሚያመሳስሉት ሰዎች አሉ፣ ግን እሱ ስህተት ነው። የጥላቻ ንግግሮች ከተቃውሞ ወይም ከትችት የሚለዩት ሀሳብ ላይ ሳይሆን የሚያመጣጥሩት ሰው ላይ፣ ማንነት ላይ ነው።
የመብቶችና ዴሞክራሲ ብልጽግና ማዕከል የስራ አስፈጻሚ አቶ በፍቃዱ ኃይሉ ናቸው። በውይይቱ ላይ ስለነበረው መንፈስ የሚሉን አላቸው። በምሽቱ ይዘናቸዋል።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ።
ፕሮግራሙን በመምራት ኤደን ገረመውና
ጽዮን ግርማ አብረናችሁ እናመሻለን።
በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እንደሚከተለው እናሰማችኋለን።
አጠር ላሉ የምሽቱ ዜናዎች ተመልሼ መጥቻለሁ። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያ ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ 6 እስከ 8 ለሶስት ቀናት በጄኔቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ከ770 በላይ የገንዘብና የተለያዩ ድጋፎች ለማድረግም ቃል ተገብቷል። የኢትዮጵያ ስደተኛን በመቀበል ከአፍሪካ በቁጥር ቀዳሚውን ስፍራ በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። ኢትዮጵያ ባለፈው ዓመት አጽድቃ ስራ ላይ ከዋለችው ኢትዮጵያ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጥ አዋጅ በተጨማሪ 90,000 ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥር፣ 20,000 ለሚሆኑ ደግሞ ብቃት ያለው ስልጠናን እንደምታመቻች ቃል ገብታለች። የዚህን ዘገባ ዝርዝር ከዜና በኋላ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር ሶማሊያን በ25 ዓመት ባልታየ ደረጃ በወራት የበረሃ አንበጣ ብዙ ሺህ ሄክታር ላይ ያለ ሰብልን አውድሟል። የአንበጣ መንጋው ሶማሊያን አጎራባች ምስራቅ ኢትዮጵያ ባሉ አካባቢዎች 70,000 ሄክታር ስፋት ያለው ሰብል ማውደሙን የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ገልጿል። የአሁኑ የአንበጣ መንጋ ከቀደሙት የከፋ መሆኑን የገለጸው ድርጅቱ ኬንያ፣ ኤርትራ፣ ጅቡቲ፣ ደቡብ ሱዳንን ጨምሮ ወደ ሌሎች አፍሪካ ቀንድ ሀገሮች ሊዛመት እንደሚችል ነው ያመለከተው። አድማጮች፣ የዚህንም ዘገባ ዝርዝር ከሶስት ሰዓት በኋላ በሚኖረን ጊዜ ይዘን እንመለሳለን። አብዱል ካድር ቴቡኒ አዲሱ የአልጄሪያ ፕሬዚዳንት ሆነው ቃለ መሐላ ፈጽመዋል። ባለፈው ሳምንት በተካሄደውና ተቃዋሚዎች ሊቃኑ ስልጣን የሙጥኝ ብለው ለመቆየት ያደረጉት ሙከራ ባሉት ምርጫ አሸንፈው ነው ቀድሞ ጠቅላይ ሚኒስትር የተባበሩት ታቡን 58% ድምጽ አግኝተዋል። ዳሩ ግን የፖለቲካ ለውጦች እንዲካሄድ በመጠየቅ ለአስር ወራት ሰልፍ ሲያካሄዱ የቆዩ ዜጎች በምርጫው አልተሳተፉም። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ።
I'm ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። በዚህ ከታሳስ 6 እስከ 8 ለ3 ቀናት በጄኔቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ከ770 ዶላር በላይ የገንዘብና የተለያዩ ድጋፎችን ለማድረግ ቃል ተገብቷል። ኢትዮጵያ ስደተኛን በመቀበል ከአፍሪካ በቁጥር ቀዳሚዋን በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። ኢትዮጵያ ባለፈው ዓመት አጽድቃ ስራ ላይ ካዋለችው ኢትዮጵያ ውስጥ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጠው አዋጅ በተጨማሪም 90,000 ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥርና 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንደምታመቻች ቃል ገብታለች። ጽዮን ግርማ የዚህ ዘገባ ዝርዝር አላት።
ከታህሳስ 6 እስከ 8 2012 ዓመተ ምህረት ለ3 ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሪፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሪፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፎረም የታየው ማንም አይመለከተው የለም። ስደተኞች እሳቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ እና የቀረ የለም። ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለው ያህል እናደርጋለን ብለው የወጡበት ፎረም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር ሕጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት። የእነሱ ምሳሌ የሚሆን አብነታዊ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበር። ከዛ ባለፈ ግን ሁሉም ሰው ያገባኛል ጉዳይ ብሎ የሚወያዩ አንድ 6 ቦት ኤሪያ ወይም ቴማቲክ ኤሪያ ተለይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ በሀይል አቅርቦት ዙሪያ እንዲሁም በዚህ በኢንፍራስትራክቸር ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላል፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው ዓመት ጥር 9 ቀን 2011 ዓ.ም. የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
ሳተቃል ሁሉ ሊሰጣቸው ይችላል። በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የኢንቫይታሌመንት ሲላቸውን ማስመስገን ይችላል ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ ለምን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል። እና የመሳሰሉት ብዙ ድብ ተሰጥተዋል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደው በፕለጅ መልክ ቀርቧል። አሁን ለውጥ ምንድን ነው? ስፔሲፊክ ናቸው። አሁን ለምሳሌ አንደኛ ይላል 90,000 ለሚሆኑ ሰዎች የገቢ ማስገኛ እድል ወይም ኦፖርቹኒቲ ወልስ ፈጥራለን ይል። ይሄ ማለት ስምንተኛም አሁን ቅድም እንዳልኩሽ አብረው ነው ሁለቱም አብረው ነው ሁሉም ነገር የሚሰራው ነገር ሁለቱንም በፊት ማድረግ አለበት መለሻም ስላለ ስደተኞችም ኢትዮጵያውያንም ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ይሄ ምንድነው የሰው ድል ቢፈጠርም ሙያው ከሌላቸው ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። ይህንንም ለማሻሻል በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይህንንም ለማሻሻል እና የመሳሰሉት ወደ 4 ያለው ተጨማሪ ኮሚትመንት ገልጸዋለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶን የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ $100 ሚሊዮን አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በእንስሳ እርቢ፣ በሱቅ ቢዝነስ፣ ትናንሽ ቢዝነሶች ምናምን ተደራጅተው አመታት ጀምረው እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብለዋል። እጅ አንዳንድ አሁን ሰሞኑን ጉራይጅ የነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮችም አሉ። እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አባው ጋራ ሰጥተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና ይሄ ጥሩ እንደ ጥሩ ተሞክሮ ኢትዮጵያ አካፈላለች። ጥሩ እንትንም ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ 900,000 ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ የተፈጠረውን ችግር ለስደት የተደረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ ሰጠው። በዩኒክሲያርም ይህን ነው ረዥም ጊዜ ሲሰራበት የነበረው። በተቻለ መጠን ወደ ሀገራቸው የማገዝ ነገር ነው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶ የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ፣ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪ የሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት። ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። እንደውም አሁን አሜሪካ ነበረ ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም እየወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ የሚባልበት ግን በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው ይሄ እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው፣ እንዳይመጣም ላይኖርም ስለሚችል። ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት ሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመሳለሳ ደግሞ የመጡበትን ሀገር ሰላም እንዲሆን እና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራም ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ አገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2.2 ቢሊዮን ዶላር ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን እንግዲህ ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ቀጣዩ ምንድን ነው?
ቀጣዩ ዘገባችን ደግሞ ከመብት ጋር የተያያዘ ጉዳይ ይሆናል። የመብቶችና የዴሞክራሲ ብልጽግና ማዕከል ባለፈው ሳምንት የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪ አካላትን፣ ጸሐፊዎችን፣ የኢፌዴሪ ጠቅላይ አቃቢ ሕግን፣ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን በተመለከተ በረቀቀው አዋጅ ላይ የውይይት ፕሮግራም አዘጋጅቶ ነበረ። ኤደን ገረመው ከካርል ሲቪክ ማህበር ስራ አስፈጻሚ ዳይሬክተር አቶ በፍቃዱ ኃይሉና ከፕሮግራሙ ተሳታፊዎች ጋር የነበራትን ቆይታ ይዛለች።
ከጊዜ ወደ ጊዜ በማህበራዊ ድረገጾች ላይ እየበዙ የመጡትን የጥላቻና የሐሰት ንግግሮች እንዲሁም ጽሁፎችን ተከትሎ የሚፈጠሩ ግጭቶችን ለመታደግ የሚኒስትሮች መስሪያ ቤት የጥላቻ ንግግርን የተመለከተ ረቂቅ አዋጅን ተነጋግሮበት ለተወካዮች ምክር ቤት አሳልፏል። ይህ ረቂቅ አዋጅ ከመጽደቁ በፊት ባለድርሻ አባላት ተገቢውን የሆነ ውይይት አድርገው የራሳቸውን ግብዓት እንዲጨምሩበት በሚል ሀሳብ የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ ባለፈው ሳምንት በማህበራዊ ሚዲያ ላይ በፖለቲካ በስነ ጾታና በተለያዩ ዘርፎች ተጽዕኖ ፈጣሪ የሚባሉ አካላትና ጸሐፊያንን እንዲሁም ከጠቅላይ አቃቤ ሕግና ከህዝብ ተወካዮች ምክር ቤት የተወከሉ አባላትን ያሳተፈበት የውይይት ፕሮግራም አካሂዷል። አቶ በፍቃዱ ኃይሉ በካርድ የስራ አስፈጻሚ ዳይሬክተር ናቸው።
አንዳንድ ጊዜ ተቃውሞን ከጥላቻ ንግግር ጋር የሚያመሳስሉት ሰዎች አሉ፣ ግን እሱ ስህተት ነው። የጥላቻ ንግግሮች ከተቃውሞ ወይም ከትችት የሚለዩት ሀሳብ ላይ ሳይሆን የሚያመጣጥሩት ሰው ላይ ማንነት ላይ ነው። ዘርን፣ ጾታን፣ ሃይማኖትን፣ ብሔርን፣ አካል ጉዳተኝነትን የመሳሰሉትን አነጣጥረው የሚደረጉ የማግለል የማስቃት ፍሬዎች ወይም አነሳሳቶች ናቸው። ባለፈው ሳምንት ያዘጋጀነው ጥላቻ ንግግርንና የሀሰተኛ መረጃዎች ስርጭትን ለመቆጣጠርና ለመከላከል በሚል የተረቀቀ አዋጅ አለ በፌዴራል መንግስቱ። ነገር ግን በቂ ምክክር አልተደረገበትም ብለን ነው የምናምነው ያንደታል እና ስለዚህ ማለትም የኢንተርኔት ተጠቃሚዎችና ጸሐፊዎች አሉ። በጣም ተጽዕኖ ፈጣሪዎች በፖለቲካ ጉዳይ፣ ስራ ፈጥታ ጉዳይ፣ ሌሎችም ጉዳዮች የተለያዩ ዜናዎችን የሚጽፉ መረጃዎችን፣ ትንታኔዎችን የሚያደርጉ ሰዎች ነው የጋበዝነው። ግን እነሱን ብቻ ሳይሆን በተጨማሪ የተወካዮች የህግና ፍትህ ቋሚ ኮሚቴ የሚባል አለ። ከዚያም ተወካዮች ላኩልን ብለናቸዋል። እንዲሁም አዋጁን ያረቀቀው አካል የፌዴራል ጠቅላይ አቃቤ ህግ ነው። እነሱም ተወካዮች ላኩ ብለናቸው ልከዋል። እንዲያደምጹ ነው እነሱ እንኳን እንጂ እንዲሳተፉ አይደለም። ያ ከዚህ በተጨማሪ ኤክስፐርት ጋብዘን ገደብ የሚደረገው ሀሳብ የመግለጽ ነጻነት ነው፣ በምን አግባብ ነው የሚለውን አስረድተዋል። በአጠቃላይ ግን ከተሳታፊዎቹ የነበረው ስም አዋጁ በጥርጣሬ መመልከት ነው። ጁዲሻሪ ዝግጅ አይደለም። ከእንደገና አንቀጾቹም አጠራጣሪ ናቸው። ለምሳሌ ያክል በፊት የመጀመሪያው ከሌለው ስለ ጠላ ብቻ የጥላቻ ንግግር አደገኛ ሆኖ አያስቀጣም ነበር። አሁን ግን ማነሳሳት በሚል ኢንካሬጅመንት በራሱ ክራይም ሆኖ ያስቀጣል። እንደዚህ አይነቱ ኮንሰርኖቻቸውን ከዚህ በፊትም ህጎች የጸረ ሽብርተኝነት አዋጅን ጨምሮ አላግባብ ተቃውሞን ለማፈን ውለዋል እና አሁንም ብዙ ምክክር አልተደረገበትም የሚል ስጋቶችና በጣም ብዙ ቅሬታዎች እንዳሉ ተመልክተናል። እኛም በበኩላችን እንደ ካርት ማለት ነው ዋነኛው እና የተሻለው መንገድ ብለን የምናምነው ህግ ማውጣቱን አይደለም። ህግ ሊያስ ደረጃ ህግ መኖር አለበት፣ የጦርነት ፕሮፓጋንዳ መከልከል አለበት ምናምን የሚሉ ነገሮች አሏቸው።
በዚህ የውይይት መድረክ ላይ ተሳታፊ የነበረችው ማዛ አክሊሉ በማህበራዊ ድረገጾች ላይ የስነ ጾታ ጽሁፎችን በመጻፍ ትታወቃለች። ረቂቁ ከመጽደቁ በፊት ይህን መሰል ውይይት መደረጉ አስፈላጊ እንደሆነና በመድረኩ ላይ በመገኘቷ ከረቂቁ ጋር ተያይዞ ያላትን ጥያቄዎችና ስጋቶች ማጋራት እንዳስቻላት ትናገራለች።
ኢንቫይት ሲያደርጉኝ መጀመሪያ በጣም ነበር ደስ ያለኝ። ቢኮዝ ከዚህ በፊት በተለምዶ እንደምንቀጣ ወይም ደግሞ ምን መከላከያ እንዳለን ሳናቅ እንገባበት ችግር ነበር ከዚህ በፊት እና እዛ ቦታ ላይ እንደዚህ አይነት ዶሮ የእኛም ራሳችን እንጥፋለን እና ምንም ተከላክለን መጻፍ አለብን፣ እንዴት መጻፍ አለብን፣ መብቶቻችን ምንድን ናቸው፣ ግዴታዎቻችን ምንድን ናቸው፣ ምን አቮይድ ማድረግ አለብን የሚሉ ነገሮች ለማወቅ ኢንቫይት ሲያደርግ በጣም ነበር ደስ ያለኝ። አዋጁ በእርግጥም ጥሩ አዋጅ ነው፣ ብዙ ነገሮችን አካቷል። ምክንያቱም የጥላቻ ንግግር ሁላችንም አፌክት እያደረገ ነው ያለው። እኔም ካሰብሽው እንደ ሴትም በጾታው በኩል ጥላቻ የጥላቻ ንግግሮች ወይም ተሳሳተ መረጃዎች ይመጣሉ፣ በብሔር ይመጣሉ፣ በእድሜ ይመጣሉ፣ በብዙ ነገር አፌክትድ ስለምንሆን በተለይ ደግሞ እኛ ጸሐፊዎች ደግሞ ምን ጽፎ ጽሁፍ ዞሮ ዞሮ የሚያነብልን ሰው ያለ ያ ማለት ጽሁፋችን ከኛ አልፎ የሌላ ሰው ማይንድ ሴት የማድረግ እንትን አለው እና የኔ እንኳን ሙም ጥያቄ እዛ ላይ አሁን አዋጁ ይሄን ይሄን ካረጋችሁ ይሄ ይሄ ይከለክላችኋል ብሎ እንደተነገረን ሁላ ግን ደግሞ ለመጻፍ መብቶቻችን ምንድን ናቸው? ምን ድረስ መጻፍ ይችላሉ? ፍጹም ምን ብዬ መከላከያ ማቅረብ ይችላለሁ? ጠቅላይ አቃቤ ሕግ ከፓርላማም የተወከሉ አካላት ነበሩ እዛ ሞርቀ ጠቅላይ አቃቤ ሕግ ይሄኛው የኛን ጥያቄ በተለይ የኔ ጥያቄ ጽፎት ነበርና በዛ መልኩ ከዚህ በፊት ከሌሎች አከኛ ውጪ ምንም ከሌሎች አካላት ጋር በዚህ አዋጅ ሲናገር እሱንም ማካተት እንዳለባቸው እንዳወቁ ነው እንደወሰዱ ነግራኛለች። ያኔ መልሰጣኛል ከጠቅላይ አቃቤ ሕግ ተወከለ
ዮናታን ተስፋዬ የፖለቲካ ፓርቲዎች ታዛቢ ሆኖ ይሰራል። በውይይቱ ላይ በመሳተፉ ረቂቅ አዋጁ የትርጓሜ ክፍተቶች እንዳሉበት ለማስተዋል እንደረዳው ይናገራል።
ጥላቻ እና የሐሰት ንግግር አዋጁ ይሄ ረቂቅ እንግዲህ ተብሎ የተወያየንበት ነገር ነበር። ህግ መውጣቱ አስፈላጊነት ነበረ መጀመሪያ ብዙ አከራክሮን የነበረው። ማለትም አብዛኛውን ነገር ህጉ ላይ ያለው በምን መልኩ ተገቢነት አለው ወይ የሚለው ሳይሆን ብዙ ያከራከረን በዚህ ሰዓት ይሄ ህግ ሲወጣ ስርዓቱ ወይም መንግስት ሊጠቀምበት አይችልም ወይ ተቀናቃኞቹን ዝም ለማሰኘት የሚል ፍርሃት አዘል ሀሳብ ነበረ በብዛት ሲሰነዘር የነበረው። ህጉን ለማስፈጸም የሚችል አቅም ወይም ገለልተኛ የሆነ ተቋም አለን ወይ? እሱን ነው እኔ ውይይቱ ላይ ያስተዋልኩት። እኔም በተወሰነ መልኩ የምጋራው ነገር ነው። እርግጥ በጣም እንደውም ከዚህ በፊት ከነበሩት ህጎች ሁሉ እስካሁን ይሄኛው በጣም ትሪኪ ነው። ምክንያቱም አዋጁ ራሱ ላይ ያሉበት ክፍተቶች አሉ፣ የትርጓሜ ክፍተት። ለምሳሌ መጤ ይባላል። መጤ ኢን አካዳሚክ ኮንቴክስት ከሆነ ቦታ ፈልሶ የመጣ እንደዚህ በሚል ሊቀመጥ ይችላል። ነገር ግን አንዳንድ ኮንቴክስት ውስጥ ደግሞ ለመለየት በህዝቡ መካከል የሴግሬጌሽን አይነት ነገር ለመፍጠር የሚጠቀሙበት ኃይሎች አሉ። ሶ ይሄ ለነጻና ገለልተኛ የሆነ ተቋማት ከሌለ ይሄ ብቻ ነው አስተኛ ነው ተብሎ በሚበየንበት ጊዜ በጣም ነው የጠበበ ፍቺ ነው ሊኖረው የሚገባው እንጂ ለትርጓሜ ክፍት አድርጎ ስርዓቱ የሚቃወሙትን ኃይሎች ለማጥቃት እንዲጠቀሙበት መቶ የለብንም የሚል ጀነራል የሆነ ኮንሰንሰስ ነበረ።
አቶ በፍቃዱ የጥላቻ ንግግር ለመከላከል እንዲሁም ሀሰተኛ መረጃዎችን ለመቆጣጠር ሶስት መሰረታዊ ነገሮች እንዳሉ ይናገራል።
ሶስት ዋና መፍትሄዎች ናቸው ያሉት ብለን የምናስበው የመጀመሪያው ፋክት ቼኪንግ ነው። ሀቆችን ማረጋገጥ ነው። በተለይ በጋዜጠኞች ሊሰራ የሚችል ነው። የኢትዮጵያ መንግስትም በጣም ከፍተኛ ተደራሽነት ያለው የክልልና የፌዴራል መንግስቱ ሚዲያዎች አሉ፣ በተለያዩ ቋንቋ የሚሰራጩ እና እነሱን ተጠቅሞ ፋክት ቼክ ሊሰራ ይችላል ብለን እናስባለን። ሁለተኛ ደግሞ ሚዲያ ሊትሬሲ ነው። የሀሰተኛ መረጃዎችን በቀላሉ መረዳት የሚችሉበትን ስኪል እንዲያዳብሩ ብዙ ዘመቻዎችን እና የማንቃት ግንዛቤ ማስጨበጥ ስራዎች መሰራት አለበት። ይሄ በሲቪል ሶሳይቲዎችን በመንግስት ነው የሚሰራ ነው። ሶስተኛ ደግሞ የመንግስት ግልጽነት ነው። በአብዛኛው መረጃዎች በዜጎች ዘንድ የሚታመኑት መንግስት ግልጽ ስላልሆነና የመረጃ ስለማይሰሩ ነው። እነዚህም በማድረግ ነው ይቀርባል ብለን የምናምነው።
ሲያጠቃልሉም የመንግስት ባለስልጣናት በዚህ የጥላቻ ንግግር ዙሪያ እኩል ኃላፊነት መውሰድ እንዳለባቸውና መጪው ምርጫ ከመሆኑ አንጻር እንዲህ አይነት ውይይቶች በመላው አገሪቱ መዘጋጀት እንዳለባቸው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን ለዘገባዋ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ከቴክኖሎጂ ጋር የተያያዘ ነው።
አዎ፣ የዩኒቨርሲቲ ተማሪ በነበረበት ወቅት የኮምፒውተር ስርዓት ቅመራ ኮዲንግን በቀላሉ ለመረዳትን እሱና ኩዮቹ የገጠማቸውንም ችግር ዛሬም ድረስ መፍታት እንደሚችል የሚያስታውሰው ናታን ዳምጠው ቅመራን በቀላሉ የሚያስተምር መተግበሪያ ከአምስት ወራት በፊት ይፋ አድርጓል። በሺዎች የሚቆጠሩ ተጠቃሚዎች ያሉት ይህ መተግበሪያ ቢ ብሎኪ በሚል ይጠራል። ቢ ብሎኪ ህጻናት በቀላሉ ቀመራን ወይም ኮዲንግ እንዲማሩ ለማገዝ እንደተሰራ ናታን ይናገራል። ሀብታሙ ስዩም ካታሩን ጋር አጭር ቆይታ አድርጓል።
ዘመኑ ያፈራቸው አበይት የቴክኖሎጂ ውጤቶች የውስጥ ስርዓትን ለማደራጀት የቀመራ ወይም ኮዲንግ እውቀት አስፈላጊ ነው። ቀመራ ማለት አንድ ማሽን ከማሽን ጋር ወይንም ከሰው ልጆች ጋር የሚግባባበትን ቋንቋ መፈልሰፍ እንደማለት ነው። የዛሬ 5 ዓመት በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ የትምህርት ክፍል ተማሪ ነበረው ናታን ዳምጠው ይህንን ክህሎት ለመማር ቀላል ልፋት አልጠበቀው። ከአመታት በኋላ የዛሬ 5 ዓመት ገደማ ናታን ከአጋሮቹ ጋር ሆኖ የኮምፒውተር ቅመራን ለሕፃናት እንደ ሀሁ እንደ አቡጌዳ ሁሉ የሚያስቆጥር የሚያስተምር መተግበሪያ ሰራ። ቢብሎኪ የመተግበሪያው ስም ነው።
ቢብሎኪ የኮምፒውተር ፕሮግራሚንግ ክህሎትን ለልጆች በጌም መልኩ የሚያስተምር የሞባይል አፕሊኬሽን ነው። አፕሊኬሽናችን የኮምፒውተር ፕሮግራሚንግ መሰረታዊ የሆኑ ነገሮችን በግራፊካል ፕሮግራሚንግ ብሎክስ የሚባሉ ይሄ ስዕላዊ የሆኑ የኮምፒውተር ፕሮግራሚንግ ነገሮች የሚያቀርብ ነገር ነው። ሶ እነዚህ ስዕላዊ የሆኑትን የኮምፒውተር ፕሮግራሚንግ ኮንሰፕቶችን ልጆቹ እየገጣጠሙ በቀላሉ መሰረታዊ የሆኑት ነገሮች ይይዛሉ። ከዛ እነሱን ነገር ገጣጥመዋቸው እንደ ፓዝል ፒሶች ናቸው። እነሱን ገጣጥመዋቸው ልክ ፕሮግራም ሲያወጡት የተለያዩ አኒሜሽኖች፣ የተለያዩ ፓዝሎች አሉን እና እነሱን ፓዝሎች ሶልቭ ማድረግ ይችላሉ ማለት ነው። ከሱ ባሻገር ግን የፈጠራ ችሎታቸውን እንዲያዳብሩ ይረዳቸዋል ማለት ነው።
በጥቂት ወራት ውስጥ ከመላው ዓለም 6000 ተጠቃሚዎችን ቢብሎኪ እንዳፈራ ናታን ይናገራል። የተጠቃሚዎች ምላሽም ልብን የሚያሞቅ በበጎ የሚነሳ ሆኖለታል።
እስካሁን ከተጠቃሚዎቻችን ያገኘነው ምላሽ ቆንጆ ነው። ከወላጆችን ያገኘነው ፊድባክ አለ። እኛ ደግሞ ከልጆች ራሳችን ልናያቸው የቻልናቸው ነገሮች አሉ። ሶ ፖዚቲቭ ነው። ወላጆች ልጆቻቸውን አዲስ ጌም መስጠታቸው አልቀረም። ሶ ጌም ሰጥቷቸው ሶ ይሄን ፖዚቲቭ ነገር ይሄ ትምህርት ነገር ሲማሩ ሲያዩ በጣም ደስተኞች ናቸው። አት ሴም ታይም ደግሞ ልጆች ደግሞ በጣም ኢንጆይ እያደረጉ ነው የሚጫወቱት ጌሙን። ይሄ ቢብሎኪ ማለት ነው፣ የጌም መማሪያ አፕሊኬሽናችን ማለት ነው።
አራት ወጣት ሰራተኞችን ያቀፈው ቢብሎኪን በማዳበር ሂደት ውስጥ ቡድናዊ አቅምን ለማጠንከር፣ ለስራው ብቁ የሆኑ ሰዎችን ለማግኘት ፈታኝ ጊዜ ማለፉን የሚናገረው ናታን አሁን ላይ ግን መልካም ደረጃ ላይ እንደሚገኝ ያወሳል። ለቀጣይ ዘመናት የሚሆኑ እቅዶችን እንደሰነቀም ይናገራል።
የመጪው ዓመት ፕላናችን ቴክክራንች ላይ ላውንች ያደረግነውን የቢብሎኪ ቨርዥን ለሁሉም ተጠቃሚዎቻችን አቫይላብል ማድረግ ነው። ጉግል ፕሌይ ስቶር ላይ እና አፕል ስቶር ላይ መልቀቅ ማለት ነው። ከዛ በተጨማሪ ከተለያዩ ትምህርት ቤቶች ጋር እና ከተለያዩ ድርጅቶች ጋር መስራት የምፈልግ ይሄ ልጆች ላይ የልጆች ድረጅ ይሄ ቺልድረን ብራንድ የሚባሉት ጋር መስራት እንፈልጋለን። ከእነሱ ጋር የምንሰራበትን ድል እየፈጠረ ነው።
ቢብሎኪ በቅርቡ አሜሪካ በተደረገው ቴክ ክራንች የተሰኘው የቴክኖሎጂ ጉዳዮች ዘጋቢ ተቋም ባዘጋጀው የቴክኖሎጂ ወጣኔዎች ውድድር ላይ ተሳታፊ ነበረ። ናታን መድረኩ በቴክኖሎጂው መንደር ልምድ ካላቸው ሰዎች ከአጋዥ ተቋማት ጋር ለመገናኘት እድል እንደሰጠውም ነግሮናል። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እናመሰግናለን። እንግዲህ አድማጮች፣ ዛሬ ረዘም ያሉ ዝግጅቶችን ስላሰናዳን የጋቢና ሙዚቃ ምርጫችንን አልያዝንም። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
እንደዚሁም ስልክ መደወልም ይችላሉ። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ነው። በዛም ላይ አስተያየት መስጠት ትችላላችሁ። አሁን ደግሞ በቀጥታ እናንተን የምናገኝበት የቴሌግራም ገጽም ከፍተናል። በኢንስታግራማችንንም ጎብኘት አድርጋችሁ እንደዚሁ አስተያየቶቻችሁን አካፍሉን። ስናስተናግድናችሁ የነበር ነው እኔ ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር ነበረ። እንግዲህ መልካም ምሽት ይሁንላችሁ። ደህና ደሩ። Thank you.
ቪኦኤ ሰገንታ ፋኖሮሞት